Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 30 2013 ዓመተ ምህረት የአማርኛ ቋንቋ አገልግሎት ዝግጅታችን ጀመረ። ታጊ ጀቶችን ጥለናል ላሉ የህዋት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ የመከላከያ ጀነራል አስተባብለዋል።
ግን ከእውነት የራቀና ህዝብን ማደናገሪያ ነው። የተመታ ጀትም የለም፣ ጀቶቻችን በስራ ላይ ናቸው።
የኢትዮጵያ መከላከያ ሚኒስቴር ኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ ናቸው ለአሜሪካ ድምጽ የሰጡትን ማብራሪያ በአብይ ርዕስ እናስደምጣችኋለን። የትግራይ ዲሞክራሲያዊ ትብብር ፓርቲ ሊቀመንበር ዶክተር አረጋዊ በርሄ የትግራይ ህዝብ ጠላት ህወሓት ነው ብለዋል። የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል የሰላም ጥሪ ደብዳቤ ለአፍሪካ ህብረት ጽፈዋል። ግጭቱ እንዲቆምና ድርድር እንዲጀመር የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽነር ጠይቀዋል። እነዚህንና የዩናይትድ ስቴትስ ምርጫ ዘገባና ሌሎችም ዘገባዎችን ለምሽቱ አሰናድተንላችኋል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅት ታዬ ጋር ልተዋችሁ።
እናስተልኛ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በህወሓት ላይ የተወሰደ ያለው እርምጃ ወንጀለኞችን ለፍርድ በማቅረብ በቅርቡ ይጠናቀቃል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ኢትዮጵያ ሁኔታው እንደሚያሳስባቸው የገለጹ ወዳጆቿን ታመሰግናለች ያሉት ጠቅላይ ሚኒስትሩ እየተወሰደ ያለው እርምጃ ግን የአንዲት ሉዓላዊት ሀገር የውስጥ ጉዳይ መሆኑን ጠቅሰዋል። በሌላ በኩል የኢትዮጵያ የአየር ኃይል የጦር ጀት መተን ጥለናል በሚል በህወሓት የተሰጠው መረጃ የመከላከያ ሚኒስቴር አጣጥሏል። የመከላከያ ሚኒስቴር ኢንዶክትሪኔሽን ዋና ዲሬክተር ሜጀር ጀነራል መሐመድ ተሰማ ለአሜሪካ ድምጽ በሰጡት ቃል መረጃው ህዝብን ማደናገሪያ ነው፣ የተመታ ጀትም የለም፣ ጀቶቻችን ስራ ላይ ናቸው ብለዋል። በአብይ ርዕስ ዝርዝሩን የያዘ ዘገባ ይቀርባል። የፖለቲካ ሁኔታው ወደ እርስ በርስ ውጊያ መሸጋገሩ የሀገሪቱን የወደፊት እጣ ፈንታ እጅግ አሳሳቢ ደረጃ ላይ አድርሶታል ሲል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ተናገረ። በመሆኑም ግጭቶች ቆመው ሁሉም ባለድርሻ አካላት የሚሳተፉበት ድርድር ይጀመር ሲል ኦፌኮ ዛሬ ባወጣው መግለጫ ጠይቋል። የኢትዮጵያ መንግስት በሰሜን ኢትዮጵያ እየተወሰደ ያለው እርምጃ የሚቆመው ህወሓት ውስጥ ያሉ ወንጀለኞች ለፍርድ ሲቀርቡ ብቻ ነው ሲል አስገንዝቧል። ፀሐይ ዳምጠው ዝርዝሩን ከአዲስ አበባ አስተላልፋለች።
የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ለአሜሪካ ድምፅ እንደገለጹት በሰሜን በምዕራብና በደቡብ የሀገሪቱ ክፍሎች ያለው እርሳቸው ውጥረት ስሉ የገለጹት ሁኔታ ለሀገሪቱ ሰላም አሳሳቢ ነው ብለዋል።
አሁን እየተፈጠረ ያለው ተፈጥሮ የነበረው በየካባቢው የነበሩ ግጭቶች አሁን ደግሞ በሰሜኑ የሀገራችን ክፍል የፈነዳው ነገር ሀገሪቷና ህዝቦቿን በጣም ይጎዳል። ዋናው ችግሩ ደግሞ መሰረታዊ ችግሩ ፖለቲካ ነው። ፖለቲካ ችግር ደግሞ በፖለቲካ ቢፈታ ይሻላል፣ ይመረጣል የሚለው መልዕክት ለመንግስትም ለህዝብም ለአባሎቻችንም ለሌሎች የፖለቲካ ኃይሎችም ለማስተላለፍ ነው የተሞከረው።
ኦፌኮ በተለያዩ ጊዜያት በሀገሪቱ ብሔራዊ መግባባት መፈጠር አለበት፣ የፖለቲካ ችግሮች በመነጋገር ብቻ መፈታት አለባቸው በማለት ስታትር ነበር ያሉት ፕሮፌሰር መረራ አሁንም የሰላም ጥሪ እያቀረበ ይገኛል ብለዋል።
ባለፉት ዓመታት በተለይም ከሁለት ዓመታት ወዲህ የዲሞክራሲ ተስፋ ከተገኘ በኋላ በሚደረጉ ስብሰባዎች የምርጫ ቦርድን የመንግስት ይሁን የፖለቲካ ፓርቲ አስተባባሪዎች የሚሆኑ የሀገር ሽማግሌዎችን ሁሉ በሚሰበስቡ ስብሰባዎች እና ባገኘናቸው እድሎች መሰረታዊ በሆኑ የሀገሪቱ ችግሮች ላይ መነጋገር፣ መደራደር፣ መስማማት እጅግ በጣም ወሳኝ ነው። ወደ ነጻና ፍትሃዊ ምርጫ ለመሄድ ብለን ስንገልጽ ነበር።
በተለይ ሀገር አቀፍ ምርጫ ለማካሄድ ዝግጅት እየተደረገ ባለበት ሁኔታ ወደ ጦርነት መግባት ክሳራ ነው ያሉት ፕሮፌሰር መረራ ቆም ብሎ ማሰብ አለበት ሲሉም ጉዳዩን ወደ መንግስት ወስዶታል።
በብሔራዊ መግባባት ባለመፈታቱ ወደ ግጭት ያመራበት ሁኔታ ነው። ሌላ ምንም እንትን የለው።
ህወሓት በሰሜን ኢዝ ላይ በድንገትና በጨለማ ጥቃት መፈጸሙን የገለጸው የኢትዮጵያ መንግስት ድርጊቱ የሀገር ሉዓላዊነት የመድፈር ክደት መሆኑን በተደጋጋሚ ገልጿል። ኦፊኮ ግን በመግለጫው ስለ ግጭቱ አጀማመርም ሆነ ስለ ሀገሪቱ የመከላከያ ኃይል የጠቀሰው ነገር የለም። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ረጅም ጊዜ በወሰደውና ባነታረከው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ሪፐብሊካኑን ፕሬዝደንት ዶናልድ ትራምፕን እንዳሸነፉ የተነገረላቸው ዲሞክራቱ ጆ ባይደን በሚቀጥለው ጥር ወር ቃለ መሐላ ከፈጸሙ በኋላ ስለሚያደርጉት የአስተዳደር ርክክብ ፈጥነው ዝግጅት ጀምረዋል። ቁልፍ የሆኑ የትራምፕ ፖሊሲዎችንም የሚቀለብሱ ይሆናል ተብሏል። ፕሬዚደንት ትራምፕ በበኩላቸው የምርጫ ውጤት ላይ በፍርድ ቤት ክስ መስርተዋል። ፕሬዚደንቱ ያለ ማስረጃ በበርካታ ባይደን በጠባብ ድምፅ ብልጫ የመራጭ ተወካይ ድምፆችን ባሸነፉባቸው ክፍለ ግዛቶች የተፈጸሙ የድምፅ ቆጠራ መዛባቶች ሲፈተሹ የምርጫ ውጤት ተቀልብሶ ለሁለተኛ የስልጣን ዘመን አሸናፊ የምሆነው እኔ ነኝ ብለው ሙግት ከፍተዋል። ተመራጩ ፕሬዚደንት ጆ ባይደን እና ተመራጭቱ ምክትላቸው ካማላ ሃሪስ ትናንት የሽግግር ዌብሳይታቸውን ከፍተዋል። አፋጣኝ ትኩረታቸው የኮሮና ቫይረስ ወረርሽኝ፣ በወረርሽኙ የደቀቀው የዓለም ግዙፉ ኢኮኖሚዋ፣ የአየር ንብረት ለውጥና ስርዓታዊ ዘረኝነት እንደሚሆን አስታውቀዋል። ባይደን በቀድሞ የምግብና መድኃኒት አስተዳደር ኮሚሽነር ዶክተር ዴቪድ ኬስለር እና በየል ዩኒቨርሲቲ ተባባሪ ፕሮፌሰር እና ዲን ዶክተር ማርሴላ ኑኔዝ ስሚት የሚመራ 13 አባላት ያሉት የኮሮና ቫይረስ አማካሪ ኮሚቴ መስርተዋል። ፕሬዚደንት ዶናልድ ትራምፕ መሸነፋቸውን ለመቀበልም ሆነ ጆ ባይደንን ቴሌፎን ደውለው ለማናገር እስካሁን ፈቃደኛ አልሆኑም። በሌላ ዜና የቀድሞ የዩናይትድ ስቴትስ ሪፐብሊካን ፕሬዚደንት ጆርጅ ደብሊው ቡሽ ለጆ ባይደን የእንኳን ደስ ያለው መልእክት አስተላልፈዋል። ተመራጩ ፕሬዚደንት ሀገራችንን የመምራትና አንድ የማድረግ እድል አሸንፈዋል ብለዋል ጆርጅ ቡሽ። እንደ አውሮፓውያን አቆጣጠር ከ2001 እስከ 2009 ሀገሪቱን የመሯት ጆርጅ ደብሊው ቡሽ ከባይደን ጋር የፖለቲካ ልዩነት እንዳላቸው ገልጸው፣ ሆኖም በስራቸው ስኬት እንዲያገኙ እጸልይላቸዋለሁ፣ በምችለው ሁሉ ልረዳቸው ቃል እገባለሁ ብለዋል። ቡሽ ለተመራጯ ምክትል ፕሬዚደንት ካማላ ሃሪስም የእንኳን ደስ ያለው መልእክት አስተላልፈዋል። በተጨማሪም ተመራጩን ፕሬዚደንት ቅዳሜ ዕለት በመኖሪያቸው በዴላዌር በምርጫው ማሸነፋቸውን ያወጁበትን ንግግር ጆርጅ ቡሽ የአገር ወዳድ መልእክት ሲሉ ገልጸው አመስግነዋቸዋል። የጆ ባይደን አሸናፊነት ቅዳሜ ዕለት ይፋ የተደረገው በዋናው የምርጫው ቀን ማክሰኞና ከዚያም በፊት ለሳምንታት አስቀድመው የተሰጡት ድምጾች ለአራት ቀናት ከተካሄደው ቆጠራ በኋላ ነው። ፕሬዚደንት ትራምፕ ያገኙት አጠቃላዩ 70 ሚሊዮን ድምጽ ከጆ ባይደን ከ4 ሚሊዮን ገደማ ያነሰ መሆኑን የጠቀሱት ጆርጅ ቡሽ ግሩም የሆነ የፖለቲካ ክንዋኔ ሲሉ ገልጸውታል። ፕሬዚደንት ትራምፕ በጆ ባይደን መሸነፋቸውን አልተቀበሉም። በምርጫው የተዛቡ አድራጎቶች ተፈጽመዋል ብለው በርካታ ክሶችም መስርተዋል። ትራምፕ ድምፅ ቆጠራ መጠየቃቸው እና በፍርድ ቤት መሟገታቸው መብታቸው ነው ያሉት ቡሽ፣ ያኔ ያልተፈቱ ጉዳዮች በተገቢው መንገድ ውሳኔ ያገኛሉ ብለዋል። የሆነ ሆኖ አሉ ቡሽ፣ ይህ ምርጫ በመሰረቱ ፍትሐዊ መሆኑን በትክክል መካሄዱ እንደሚረጋገጥም ደግሞም ውጤቱም ግልጽ መሆኑን አሜሪካውያን ሊተማመኑበት ይችላሉ ብለዋል። የሳውዲ አረቢያ ንጉስ ሳልማን እና ልጃቸው ልዑል አልጋ ወራሽ ሞሐመድ ቢን ሳልማን ተመራጩን ፕሬዚደንት ጆ ባይደንን እና ተመራጭ ምክትላቸውን ካማላ ሃሪስን ትናንት እንደ ሌሎች የአረብ ሀገሮች ሁሉ የእንኳን ደስ ያላችሁ መልእክት አስተላልፈውላቸዋል። የሳውዲ መንግስታዊ የዜና ወኪል ባወጣው ቃል ንጉስ ሳልማን በሁለቱ ወዳጅ ሀገሮች እና ህዝቦች መካከል ያለውን የላቀ ታሪካዊና የተቀራረበ ግንኙነት አድንቀዋል። ይህን ግንኙነት በሁሉም ደረጃ ለማጠናከርና ለማሳደግ ያሁላችንም ጉጉት ነው ማለታቸውንም አትቷል። አልጋውራሻቸው ልዑል ሳልማን ከፕሬዚደንት ትራምፕ አስተዳደር ጋር የተቀራረበ ግንኙነት እንዳላቸው ይታወቃል። ባይደን ኢስታንቡል ውስጥ በሚገኘው የሳውዲ ቆንስላ ሳውዲያዊ ጋዜጠኛ ጃማል ካሽቾጊ መገደሉን ተከትሎ ሲናገሩ ዩናይትድ ስቴትስ ከዚያች ሀገር ጋር ያላትን ግንኙነት መልሼ እፈትሻለሁ ሲሉ ቃል መግባታቸው የሚታወስ ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁም ተመራጩን ፕሬዚደንት ጆ ባይደንንና ምክትላቸውን ካማላ ሃሪስን እንኳን ደስ ያላችሁ በማለት መልእክት አስተላልፈዋል። የእስራኤሉ ጠቅላይ ሚኒስትር በትዊተር ገጻቸው ባሰፈሩት መግለጫቸው ጆ ለ40 ዓመታት ለሚጠጋ ጊዜ ረጅምና የሞቀ የግል ግንኙነት ይዘን ቆይተናል። ትልቅ የእስራኤል ወዳጅ መሆኑንም አውቃለሁ። የሀገሮቻችን ልዩ ግንኙነት ይበልጡን ለማጠናከር አብረናችሁ ልንሰራ በጉጉት እንጠብቃለን ብለዋል። ጆ ባይደን በምክትልነት አብረዋቸው ከሰሩት ከቀድሞው ፕሬዚደንት ባራክ ኦባማ ጋር የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነተንያሁ የሻከረ ግንኙነት እንደነበራቸው ሲታወስ፣ ከፕሬዚደንት ዶናልድ ትራምፕ ጋር ግን ከዚያ በተለየ የተቀራረበ ግንኙነት ነው ያላቸው። ተያዘ ዜና በእናታቸው በኩል የዘር ሀረጋቸው ከወደ ህንድ የሆኑት ካማላ ሃሪስ ተመራጭ ምክትል ፕሬዚደንት ለመሆን በመብቃታቸው ህንድ ውስጥ ደስታ ሆኗል። የህንድ ሴቶች የእሳቸው ክንዋኔ በመላው ዓለም ሴቶችን የሚያነቃቃ ነው እያሉ ናቸው። ይህ በዚህ እንዳለ ታሊባን ተመራጩ ፕሬዚደንት ጆ ባይደን ቀደም ሲል በዚሁ የአውሮፓውያን ዓመት ውስጥ ከዩናይትድ ስቴትስ ጋር የደረስነው የአፍጋኒስታንን ጦርነት ለማስቆም የታለመ ስምምነት እንዳለ ጠብቀው እንዲጸና እንደሚያደርጉ እንጠብቃለን ሲል ተናገረ። የአፍጋኒስታን ፕሬዚደንት አሽራፍ ጋኒ ትናንት ለጆ ባይደን የእንኳን ደስ ያለው መልእክት ያስተላለፉ ሲሆን የሁለቱ ሀገሮች ግንኙነት በጸረ ሽብርተኝነትና በሰላም ግንባታ ረገድ ይበልጡን ይጎለብታል ብለው ተስፋ እንደሚያደርጉ ተናግረዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ እና በዓለም ዙሪያ የኮቪድ-19 ወረርሽኝ በብዛት እየተዛመተ ሄዷል። የአሜሪካ ድምጹ ክሪስ ሃና ያጠናቀረውን ዘገባ አዳነች ፍስሐዬ ታቀርበዋለች።
ዩናይትድ ስቴትስ ውስጥ የኮቪድ-19 በሽተኞች ብዛት ዛሬ ከ10 ሚሊዮን በላይ መድረሱ ነው። ሀገሪቱ በአሁኑ ወቅት ከማንኛውም ጊዜ የበዛ የቫይረስ መዛመት እንደደረሰባት ታውቋል። ባለፈው ሳምንት በቀን በአማካኝ በየዕለቱ ከ100,000 በላይ አዲስ በሽተኞች ሲገኙ እንደቆዩ ተገልጿል። ከአንድ ወር በፊት ከነበረው ዕለታዊ የቫይረሱ በሽተኞች ቁጥር በእጥፍ ጨምሯል ማለት ነው። በየዕለቱ 900 የሚሆኑ ሰዎች ለህልፈት እየተዳረጉ ነው። ክፉኛ የተጎዱት በመካከለኛው ምዕራብ ያሉት ክፍላተ ግዛት መሆናቸው ተገልጿል። ሆስፒታል የሚገቡት ሰዎች ብዛት ከበፊቱ ከፍ ያለ መሆኑ ታውቋል። ተመራጩ ፕሬዚደንት ጆ ባይደን በመጪው ጥር ወር ስራ ሲጀምሩ ኮሮና ቫይረስን ለመታገል ስለሚወስዱት እርምጃ ለመነጋገር ዛሬ ስለ ኮሮና ቫይረስ ጉዳይ ከሚከታተል ግብረ ኃይል ጋር እንደሚሰበሰቡ ታውቋል። ከግብረ ኃይሉ ጋር ከተነጋገሩ በኋላ ቫይረሱን ለመቆጣጠር ስለሚወስዱት እርምጃ ያስታውቃሉ ተብሏል። ምክትል ፕሬዚደንት ማይክ ፔንስ የወቅቱ የኮሮና ቫይረስ ግብረ ኃይል ሰብሳቢ ሲሆኑ በ20 ቀናት ውስጥ ለመጀመሪያ ጊዜ ዛሬ ግብረ ኃይሉ እንዲሰበሰብ ማድረጋቸው አልቀረም። ኮቪድ-19 በሌሎች የዓለም ክፍሎችም ከበፊቱ ከነበረው በባሰ መልኩ እየተዛመተ ነው። አንዳንድ የአውሮፓ ሀገሮች የቫይረሱን መዛመት ለመገደብ ሲሉ የመንቀሳቀስ እገዳ እያደረጉ ናቸው። በዓለም ደረጃ የተረጋገጠ የኮቪድ-19 በሽተኞች ቁጥር ከ50 ሚሊዮን በላይ ደርሷል። 1.2 ሚሊዮን የሚሆኑት በሞት ተለይቷል። 33 ሚሊዮን ከቫይረሱ በሽታ ድነዋል። የኮቪድ-19 መዛመት ባለፈው ሳምንት ከፍተኛ የሆነባቸው ሀገሮች ቼክ ሪፑብሊክ፣ በልጅም፣ ፈረንሳይ፣ አውስትሪያ እና ኢጣሊያ መሆናቸው ታውቋል። ስዊትዘርላንድ እና ፖርቱጋልም የቫይረሱ መዛመት እንዳየለባቸው ተዘግቧል።
ይህ በዚህ እንዳለ በኮቪድ-19 ክትባት ፍለጋው ግንባር የመድኃኒት ኩባንያው ፋይዘር የመጨረሻ ምዕራፍ ፍተሻ ላይ ያለው ክትባቱ ከ90% በላይ አዋጭነት እንዳስመዘገበ ተናገረ። የፋይዘር ሊቀመንበርና ዋና ስራ አስፈጻሚ አልበርት ቡርላ እና የክትባት ስራ አጋሩ ባዮኤንቴክ ዛሬ ባወጡት መግለጫ ሶስተኛ ምዕራፉ የክትባቱ ሙከራ በተካሄደላቸው ተሳታፊዎች ላይ 90% የቫይረሱን መከላከል ፍቱንነት ማስመዝገቡን፣ የክትባቱ ለተያያዥ ችግር አለማጋለጡን በሚመለከት ግን ተጨማሪ ፍተሻ እንደሚያስፈልግ ሳያሳስቡ አላለፉም። ፕሬዚደንት ዶናልድ ትራምፕ በትዊተራቸው እንዴት ያለ ታላቅ ዜና ነው፣ የአክሲዮን ገበያውም ይህን ተከትሎ ተመንጥቋል ብለዋል። ተመራጩ ፕሬዚደንት ጆ ባይደን በበኩላቸው የተገኘውን ውጤት አሞግሰው ጸረ ኮቪድ ጦርነቱ ግን አበቃ ማለት እንዳልሆነ አስጠንቅቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ብፁዕ አቡነ መልከ
ቆንጅታዬን ለዜናዎቹ እናመሰግናለን። የምታዳምጡት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የሰኞ ጥቅምት 30 2013 ዓመተ ምህረት ዝግጅታችንን ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአትቪኦኤ amharic የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በህዋት ላይ እየተወሰደ ያለው እርምጃ ወንጀለኞችን ለፍርድ በማቅረብ በቅርቡ ይጠናቀቃል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ኢትዮጵያ ሁኔታው እንደሚያሳስባቸው የገለጹ ወዳጆቿን ታመሰግናለች ያሉት ጠቅላይ ሚኒስትሩ እየተወሰደ ያለው እርምጃ ግን የአንዲት ሉዓላዊት አገር የውስጥ ጉዳይ መሆኑን ጠቅሰዋል። በሌላም በኩል የኢትዮጵያ አየር ኃይል የጦር ጄት መተን ጥለናል በሚል በህዋት የተሰጠውን መረጃ የመከላከያ ሚኒስትር አጣጥሏል። የኢትዮጵያ መከላከያ ሚኒስቴርና ኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ ለአሜሪካ ድምጽ ሲናገሩ መረጃው ህዝብን ማደናገሪያ ነው በማለት አስረድተዋል። የተመታ ጄትም የለም፣ ጄቶቻችን በስራ ላይ ናቸው ብለዋል። እስክንድር ፍሬው ተከታዩን ዘገባ ያስደምጠናል።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የዛሬ ማብራሪያ ሰሞኑን ለዓለም አቀፉ ማህበረሰብ እያስተላለፉ ያሉት መልእክት ተከታይ ነው። የዛሬው የትዊተር መልእክትም በኢትዮጵያ ያለው ሁኔታ እንደሚያሳስባቸው ለገለጹ ሀገራትና ዓለም አቀፍ ድርጅቶች የተሰጠ ምላሽ መሆኑ ይታያል። ኢትዮጵያ ሁኔታው እንደሚያሳስባቸው የገለጹ ያሉ ወዳጆቿን ታመሰግናለች ነው ያሉት ጠቅላይ ሚኒስትሩ። በሰሜን ኢትዮጵያ የተጀመረውን ወታደራዊ እንቅስቃሴ የህግ የበላይነት የማስፈን እርምጃ ሲሉ የገለጹት ጠቅላይ ሚኒስትሩ አላማውም አለመረጋጋት የሚፈጥሩ ወገኖችን ለህግ በማቅረብ ሰላምና መረጋጋትን ለአንዴና ለመጨረሻ ጊዜ ማስፈን መሆኑን አመልክተዋል። ኢትዮጵያ ወደ ብጥብጥ ታመራለች የሚለው ስጋትም መሰረት የሌለውና እኛ የተነሳንበትን አላማ በጥልቀት ካለመረዳት የመነጨ ነው ብለዋል። የህግ የበላይነትን የማስከበሩ እርምጃም ወንጀለኞችን ለህግ በማቅረብ በቅርቡ ይጠናቀቃል ሲሉ ነው ጠቅላይ ሚኒስትሩ የገለጹት። ህወሓት በበኩሉ በኢትዮጵያ የመከላከያ ሰራዊት እየተወሰደ ያለውን እርምጃ እያከሸፍኩ ነው በማለት ላይ ይገኛል። በመቀሌ አካባቢ ደግሞ የኢትዮጵያ አየር ኃይል የጦር አውሮፕላን በሚሳኤል መተን ጥለናል ሲሉ የድርጅቱ የስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ለክልሉ ሚዲያ ተናግረዋል። የኢትዮጵያ መከላከያ ሚኒስቴር ለአሜሪካ ድምጽ በሰጠው ምላሽ የተመታ አውሮፕላን አለመኖሩን አስታውቋል። የፈጠራ ወሬ ሲሉ ነው በሚኒስቴሩ የኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ ያብራሩት።
ይህ ግን ከእውነት የራቀና ህዝብን ማደናገሪያ ነው። ምክንያቱም ይሄ ምንድነው የተከተሉበት ስልታቸው፣ ቀደም ብሎ ማንኛውም አውሮፕላን በትግራይ አየር ክልል ላይ መብረር አይችልም፣ ከበረ ከዚያ ሰዓት ጀምሮ እርምጃ እንወስዳለን የሚል ዜና አስተላልፈው ስለነበረ ያን ባስተላለፉ በማግስቱ የኢትዮጵያ ጀት የሄደው የአየር ኃይል ጀት የተለመላቸውን አላማ ያለምንም ተቃውሞ መጥተው በተደጋጋሚ ሲመጡ ህፈት ስለያዛቸው ያንን ህብረታቸውን ለመሸፈን ያደረጉት የፈጠራ ወሬ ነው።
ስለዚህ መረጃው የተሳሳተ ነው?
መረጃው የተሳሳተ ነው። አንዳንድ ጊዜ የሚያሳያቸው ስዕሎች ከአሁን በፊት በስልጠና ላይ በተለያየ ጊዜ ክረሽ ያደረጉትን የአውሮፕላን ቅሪተ አካል በካሜራ አንስተው ያንን ፊልሙን አቀነባብረው ነው እንደ ዋቢ የሚያስረዱት። ይሄ ደግሞ አንደኛ ፍላጉ ራሱ የኛ አይደለም፣ የውጭ ነው አንዳንዱ። ሁለተኛው ደግሞ በዛ ስራ ላይ ከስራዎች የሆኑትን እንጂ አሁን ላይ ምንም አይነት የተመታ ጀትም የለም። ጀቶቻችን በስራ ላይ ናቸው።
አንዳንድ ሀገራትና ዓለም አቀፍ ተቋማት ግጭቱ ቆሞ ድርድር እንዲጀመር ጠይቀዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እንደዚህ አይነት ጥያቄዎችን እንደማይቀበሉ ግልጽ አድርገዋል።
እኛ ሰላም በእጅጉ እንፈልጋለን። አንዲት የጥይት ድምፅ በሰሜኑ ሀገራችን ክፍል እንድትሰማ አንፈልግም። ይህ ሰላም የሚረጋገጠው ይህ ስግብግብ ጁንታ ኃይል በህግ አግባብ ወደ ህግ ሲቀርብ ብቻ ነው። ወንጀለኛን ወደ ህግ ሳታቀርብ ስለ ሰላም መነጋገር አይቻልም። የትግራይ ህዝብ፣ የትግራይ ሚሊሻ በፍጥነት ይህንን ወንጀለኛ ኃይል ወደ ህግ ማቅረብ የሚቻልበትን ደረጃ ከሀገር መከላከያ ሚኒስቴር ጋር ተባብሮ ከሰራ፣ እንዳይደበቁ እንዳያመልጡ ካደረገ ወዲያው ሰላም የሚወርድበትንና በሁሉም አግባብ ለሰላም የሚደረገው ጥረት የምናግዝበት የተለመደው ስራችን ይቀጥልበት ይሆናል። ነገር ግን ደከም ሲል እርቅ፣ ጠንከር ሲል ገዳይ ከሆነ ኃይል ጋር በሁለት መለዮ መጫወት አይቻልም። ትናንት ገዳይ በማግስቱ ደግሞ እርቅ መፈለግ የሚባል ነገር የእርቅ ፍላጎት ሳይሆን የጊዜ መግዣ ታክቲክ ስለሆነ ይህንን ተቀብሎ ለመሄድ እንቸገራለን። ዋናው የሰላም መቋጫ ወንጀለኞች በሀገሪቱ ህጎች መሰረት ለህግ መቅረብ ሲችሉ ብቻ የሚፈጸም ይሆናል። ያኔ ሙሉ ሰላም ለሀገራችን፣ ለህዝባችን እናረጋግጣለን።
ወንጀለኞችን ለፍርድ ሳያቀርቡ ስለ ሰላም መነጋገር አይቻልም ነው ያሉት ጠቅላይ ሚኒስትሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የትግራይ ክልል መሪ ዶክተር ደብረጽዮን ገብረ ሚካኤል ኢትዮጵያ ወደ ለየለት የእርስ በርስ ጦርነት እንዳትገባ በማለት ለአፍሪካ ህብረት በጻፉት ደብዳቤ የሰላም ጥሪ አቅርበዋል። ሙልጌታ ጽባሃ ከመቀሌ ላከው አጭር ዘገባ አለ፣ ቀጥሎ ያስደምጠናል።
በትናንትናው ዕለት ረፋድ 5 ሰዓት አካባቢ ወደ መቀሌ የመጣ የውጊያ አውሮፕላን ተመቶ መውደቁ የክልሉ የኮሚኒኬሽን ቢሮ ባወጣው መግለጫ አስታውቋል። የውጊያ አውሮፕላኑ ዘር ለማጥፋት የመጣ ነበረ በማለት መግለጫው አትቷል። የህወሓት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ በበኩላቸው የጦር አውሮፕላኗ በትናንትናው ዕለት በሚሳኤል ተመታ ተፈረካክሳ ወድቃለች ሲሉ ለክልሉ ቴሌቪዥን ተናግረዋል። ትናንትና ከትናንት በስቲያ በመቀለ እንዲሁም በአድግራት ከተሞች የአውሮፕላን ጥቃት ተሞክሯል። ሙከራውም ህዝብ ኢላማ ያደረገ ነበረ ብለዋል። በመቀለ ከተማ አካባቢ ተመታ የወደቀችው የጦር አውሮፕላን አብራሪዋም በህይወት ይኑር አይኑር አልታወቀም ያሉት አቶ ጌታቸው ረዳም በህይወት ካለ አውሮፕላኗ በወደቀበት የእንደርታ ወረዳ አካባቢ ከህዝብ ጋር በመሆን ፍለጋ እየተካሄደ ነው፣ ነገር ግን በሚሳኤል ስለተመታ የመትረፍ እድሉ ጠባብ ነው ብለዋል። በመቀለ ከተማ በትናንትናው ዕለት ወጣቶች የአውሮፕላን ስባሪ ነው ያሉት በጎዳናዎች ይዘው ሲፎክሩ ሲዘዋወሩ ታይተዋል። በመቀለ ሰሜናዊ ምስራቅ አቅጣጫ አራጉረ በተባለ አካባቢ አውሮፕላኗ ተመታ እንደወደቀች ተገልጿል። በፌዴራልና በክልሉ መንግስት የተፈጠረው ጦርነት አስመልክቶ የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል ኢትዮጵያ ወደ ለየለት የእርስ በርስ ጦርነት እንዳትገባ በማለት ለአፍሪካ ህብረት የሰላም ጥሪ አቅርበዋል። ዶክተር ደብረጽዮን ገብረ ሚካኤል በአሁኑ ጊዜ የአፍሪካ ህብረት ሊቀመንበር የሆኑት የደቡብ አፍሪካ ፕሬዚደንት ለሲሪል ራማፎዛ በላኩት ደብዳቤም በፈጣን እድገት የምትታወቅ ኢትዮጵያ ወደ መበታተንና ወደ እርስ በርስ ግጭት እያመራች ነው የምትገኘው ብለዋል። የትግራይ ህዝብ የራሱን መሪዎች በመምረጡ የፌዴራል መንግስት ከኤርትራ መንግስት ጋር በመሆን ለመውጋት ሲዘጋጅ ነበር ያሉት ዶክተር ደብረጽዮን በደብዳቤያቸው በአሁኑ ጊዜ ግልጽ ጦርነት በትግራይ ህዝብ ላይ ታውጀዋል ብለዋል። አሁን ሀገሪቷ ወደ ለየለት የእርስ በርስ ጦርነት እንዳትገባ የአፍሪካ ህብረት በሀገሪቱ ያሉ ፖለቲካ ፓርቲዎችና የሚመለከታቸው ሲቪክ ማህበራት በማሳተፍ ድርድር የማካሄድ እድል አለው ብለዋል። መፍትሄውም ሁሉም ያሳተፈ ውይይት ማካሄድ ነው በማለት ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽበሃም መቀለም።
እስክንድርን ለዘገባው እናመሰግናለን። አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ሙልጌታ ለዘገባው እናመሰግናለን። በተያያዘም ትግራይ ክልል ውስጥ እየተካሄደ ያለው ጦርነት እንዲቆም ዓለም አቀፍ ጫና እንዲደረግ የሚጠይቅ የዋሽንግተን ዲሲና አካባቢው ነዋሪ የሆኑ ኢትዮጵያውያንና ትውልደ ኢትዮጵያ የተሳተፉበት ሰልፍ ዛሬ ተካሂዷል። ከአስተባባሪዎቹ አንዱ ሰለሞን አባተ አነጋግሮታል።
አሁን የአሜሪካ ውጭ ጉዳይ መስሪያ ቤት ፊት ለፊት ነው ያለሁት።
እስቲ ራስዎን ያስተዋውቁኝ በቅድሚያ።
አሉላ ሰለሞን እባላለሁ፣ የዋሽንግተን ዲሲ ነዋሪ ነኝ።
ለምንድን ነው አሁን
ትግራይ ኮሚኒቲ ውስጥ ሰፊ ተሳትፎ አደርጋለሁ በትግራይ ማህበረሰብ ውስጥ
ዋሽንግተን ዲሲ አካባቢ ባለው? አቶ አሉላ ለምንድን ነው ወደ ውጭ ጉዳይ መስሪያ ቤቱ የሄዳችሁት?
የአሜሪካ መንግስት ጫና እንዲያደርግ በኢትዮጵያ መንግስት ላይ አሁን እየተካሄደ ያለውን ጦርነት እንዲቆም ዓለም አቀፍ ማህበረሰብም እንዲያውቅ፣ በተለይ ደግሞ የአሜሪካ መንግስት እየተካሄደ ያለውን ነገር እውነታ እንዲያውቅ በማሰብ ነው እዚህ የተገኘ ነው።
እውነታው ምንድን ነው ትላላችሁ አቶ አሉላ? በቅርብ የምትከታተሉት ከሆነ
እንደሚታወቀው ላለፉት 3 ዓመታት በለውጥ ስም ወደ ስልጣን የመጣው መንግስት በለውጥ ቃል የገባቸውን ነገሮች ሁሉ ሰርዞ ወደ ከፋ አምባገነናዊ ስርዓት እንደገባ የአደባባይ ሚስጥር ነው። አሁን ይህንን ተከትሎ አሁን በተለይ ደግሞ በግላጭ የውጭ ኃይልም ጭምር ጥሪ ተደርጎለት በትግራይ ህዝብ ላይ ጦርነት ተከፍቷል። የውጭ ኃይሉ የኤርትራ መንግስት ነው። የኤርትራ መንግስት ከአብይ አህመድ ጋር በመተባበር ይህንን ጦርነት በትግራይ ላይ አውጇል። በተለያዩ የሀገሪቱ አካባቢዎችም ያው ጦርነት እየተካሄደ ነበር። ከአሁን በፊት ብዙዎች ተፈናቅለዋል፣ ተገድለዋል። አሁን የዛ ቀጣይ የመጨረሻው ምዕራፍ ሆኖ አሁን ትግራይ ብቸኛው ሰላም የነበረው አካባቢ ትግራይም ላይ ጦርነት ተጀምሯል። ጦርነት በውጭ ኃይልም ጭምር የተደገፈ ጦርነት ነው። የውጭ ኃይሉ የኤርትራ መንግስት ራሱን በግልጽ ሲናገረው የነበረ ነው። እንዲሁም አሁን ደግሞ የመንግስት ባለስልጣናት ሳይቀሩ በሚዲያ በሀገሪቱ የመንግስት ሚዲያዎች በመውጣት የኤርትራን መንግስት በዚህ ጉዳይ ጣልቃ ገብቶ እንዲዋጋ ጥሪ እያደረጉ ነው።
አቶ አሉላ ከዚህ በፊት ጠቅላይ ሚኒስትሩ በሰጡት መግለጫ በተለይ ግጭቱ በተፈጠረ ጊዜ በሰጡት መግለጫ አንድም ጥይት እንዳይተኮስ መንግስት ሲጥር እንደነበረ ለሰላም ብዙ ጥረት ማድረጉን እና ሰራዊቱ ባልጠበቀው ሁኔታ በህወሓት ኃይል ጥቃት እንደደረሰበትና ብዙ የሰራዊቱ አባላት ላይ ጉዳት እንደደረሰ ተናግረው ነበረ። እርስዎ የሚነግሩኝ ደግሞ ጦርነት ከፍቷል ነው መሰለኝ የሚሉኝ፣ የከፈተው መንግስት ነው የሚሉኝ። እና እንዴት ነው እነዚህ የመካሰስ ነገር የምታስቡት? እንዴት ነው የያዛችሁት እናንተ? እንዴት ነው የምትገመግሙት?
እርስዎም እንደገለጹት መካሰሱ አይተነዋል። የኢትዮጵያ መንግስት በተለይ አብይ አህመድ ጥቃት እንደተፈጸመ በሰራዊት ላይ ገልጸው ይህንን እንትን ለማድረግ እርምጃ ለመውሰድ አጠቃላይ የሀገሪቱን ጦር ሰራዊት ወደ ትግራይ እንዲዘምት ነው ያዘዙት እና ይሄ ሰምተናል። በኖቬምበር 3 ምሽት ላይ ወጥተው በሀገሪቱ ሚዲያ ጦርነት ያወጁት እሳቸው ጠቅላይ ሚኒስትሩ መሆናቸው፣ ለዚህም ደግሞ ለጦርነት ማወጅ እንደ ምክንያት ያቀረቡት በሰሜን እዝ ላይ ጥቃት መፈጸሙን በማቅረብ ነበር። ይህ እንዳለ ሆኖ እኛ ግን ከዛ በተጨማሪ ዓለም አቀፉ ማህበረሰብም የዓለም አቀፍ ሚዲያዎችም የሚያቀርቡት ነገር እንዲሁም እዛው በቦታው ያለው ህብረተሰባችን የሚነግረን ነው የምናየው እንጂ ሰዎቹ የሚያቀርቡት አመራሮቹ የሚያቀርቡት መካሰስ አይደለም። ዋና ማስረጃችን ዓለም አቀፉ ማህበረሰብ ምን እያለ ነው፣ ይህንን ሲከታተሉ የነበሩ ወገኖች የሚዲያ ተቋማት ምን እያሉ ነው ነው የምንከታተለው። የውጭ ሚዲያዎች ይህንን አቶ ኢሳያስ አፈወርቂ በ1998 የጀመሩት ፈረንጆች አቆጣጠር በ1998 የጀመሩትን ውጊያ የዛ ቀጣይ ምዕራፍ እያካሄዱ እንደሆነ ነው እየተገለጸ ያለው። ከዛ በተጨማሪም በተለያዩ ሚዲያዎች የሚንቀሳቀሱ እዚህ በተለይ በዋሽንግተን ዲሲ የሚገኙ ሚዲያዎች ላይ ከኤርትራ መንግስት ጋር በመተባበር እርምጃ መወሰድ እንዳለበት ትግራይ ላይ ሲገልጹ ነበር። ስለዚህ እነዚህ ማስረጃዎች ነው የምናየው እንጂ ስልጣን ላይ ያሉት ሰዎች ምን እያሉ ነው አይደለም። እና የትግራይ ላይ የተከፈተ ጦርነት መሆኑ ደግሞ የሚያሳየው በአዲስ አበባ አሁን በርካታ የትግራይ ተወላጆች ከስራ ተባረዋል፣ ከመከላከያ እንዲባረሩ ተደርገዋል፣ ከደህንነትና ከጸጥታ እንዲባረሩ ተደርገዋል፣ ከፌዴራል መስሪያ ቤቶች ተባረዋል። እንዲሁም በተጨማሪ በኢትዮጵያ አየር መንገድ የሚሰሩ ወደ ውጭ እንዳይወጡ ታግደው ቁጭ ብለዋል። የውጭ ዜግነት ያላቸው አሜሪካ ዜግነት ያላቸው ይሄ በተጨባጭ ማስረጃም ያለን በዓለም አቀፍ ሚዲያም የቀረበ ነው ከአዲስ አበባ ቦሌ ኤርፖርት እንዳይወጡ ተደርገው ተይዘው እንዳሉ ይህ ሁሉ ማስረጃዎች ግምት ውስጥ በማስገባት የታክሲ ሹፌሮች ሳይቀሩ በቦሌ ኤርፖርት የሚሰሩ የሎ ካብ ታክሲ ሹፌሮች ከስራ እንዲታገዱ ተደርገዋል። አጠቃላይ በአዲስ አበባ የሚኖር የትግራይ ተወላጅ እየታፈሰ ወደ እስር ቤት እየተጋዘ እንደሆነ ማስረጃው አለን። ይህ ሁሉ ግምት ውስጥ ስናስገባ ይህ በሆነ በሁለት ተፎካካሪ ሆኖ ኃይሎች በሚሰጡት መግለጫ የተገለጸው የነሱ ፍጥጫ ወይም ደግሞ መጋጨት ሳይሆን አጠቃላይ በአገሪቱ ያለውን የሴኩሪቲ የጸጥታ መዋቅር የመከላከያ በመጠቀም በትግራይ ላይ የታወጀ ጦርነት አድርገን ነው የወሰድነው። ለዚህ ደግሞ ዋናው ተጠያቂዎቹ አቶ ኢሳያስና አቶ አብይ አህመድ ናቸው። ይሄ ከኢትዮጵያም አልፎ ቀጠናውን ሊያውክ እንደሚችል ብዙ ተንታኞችና የዓለም አቀፍ ሚዲያዎች እያስቀመጡ ነው። ምክንያቱም የአቶ ኢሳያስ ፍላጎት በኢትዮጵያ ፖለቲካ ውስጥ የፈለግኩትን በምፈልገው አይነት ስርዓቱን መቀየር ፈልጋለሁ ብለው በኤርትራ ቴሌቪዥንም ጭምር የተናገሩበት ሁኔታ አለ። ይህም በማስረጃ የተሰነደ ነው። ስለዚህ እነዚህ ሁሉ ግምት ውስጥ ስታስገባ እየሆነ ያለው ወደ ቀጠናዊ ጦርነት ሊያመራ የሚችል ሪጅናል ኮንፍሊክት ሊሆን የሚችል እና በተወሰኑ ሰዎች ይሄ ጦርነት እየተካሄደ እንዳለ ነው አጠቃላይ መረዳት የምንችለው።
አቶ አሉላ፣ መቼም ለችግር መፍትሄ ለመፈለግ ፍትሐዊና ሚዛናዊ የሆነ ትንታኔ እና አተያይ ያስፈልጋል እና እናንተ ፍትህ እና ሰላም በአካባቢው እንዲሰፍን የምትጥሩ ከሆነ ምን ያህል ሚዛናዊ ለመሆን፣ ምን ያህል ፍትሐዊ ለመሆን፣ ወገናዊ ላለመሆን፣ በርቀትም ያላችሁ ስለሆነ እንደነገሩኝ በዋሽንግተን አካባቢ ያለ የትግራይ ማህበረሰብ ውስጥ ነው እንቅስቃሴ የሚያደርጉት እና ምን ያህል ሚዛናዊ ለመሆንና ራሳችሁን ከሁኔታው ነጥላችሁ ለማየት ትሞክራላችሁ?
ልክ ነው። የአንድ ሀገር ሰላምና መረጋጋት መሰረቱ ፍትህ እና ዲሞክራሲ ነው። አሁን ኢትዮጵያ ውስጥ እየሆነ ያለው ግን ፍትህ እና ዲሞክራሲ የሚያጠፋ ነው። ሰዎች እየተገደሉ ነው፣ እየታሰሩ ነው። የሰዎች ግድያ መጨረሻው ምርመራ ተካሂዶ ኢንቨስቲጌሽን ተካሂዶ ውጤቱ አይነገረንም። በፍርድ ቤት ፍትህ አይሰጥም። ለምሳሌ መውሰድ እንችላለን። የሀገሪቱ በጣም ትልቅ የሚባል ስልጣን የያዙ የጠቅላይ ኢታማዦር ስልጣን ይዘው የነበሩ ጀነራል ሰዓረ መኮንን ተገድለው ለአንድ አመት ከምናምን ምንም ይህ የሚባል ፍትህ ሳይሰጥ እያየን ነው። ስለዚህ አንተ እንደገለጽከው ፍትህ ሚዛናዊነት የሚመነጨው አንድ ሀገር ለፍትህ ለዲሞክራሲ የሚሰራ መንግስት ሲኖራት ነው። አሁን አብይ አህመድ የሚመራው መንግስት ግን የራሱ የሀገሪቷ ዋና ቁልፍ ኃላፊ የሆኑ ሰዎችን እንኳን መጠበቅ የማይችል ከተገደሉ በኋላ ደግሞ ፍትህ መስጠት የማይችል ነው። ነገር ግን እንዳልከው እኛ ይህንን ስንታገል ፍትሐዊ ሆነን ነው መታገል ያለብን። በዚህ እስማማለሁ። ለዚህም ነው አሁን ዛሬ የምናካሄደው ሰልፍ መጥተህ እንኳ ብታየው በአካል የተለያዩ የኢትዮጵያ ብሔር ብሔረሰቦች እዚህ ሰልፍ ላይ ተገኝተዋል። ኢንክሉዲንግ ኤሪትሪያንስ ሳይቀሩ እዚህ ሰልፍ ላይ ተገኝተዋል። ምንድን ነው እያሉ ያሉት? ጦርነት አያስፈልገንም። ወጣት ማለቅ የለበትም። ህዝብ ማለቅ የለበትም። የፖለቲካ ልዩነት ካለ በውይይትና በድርድር መፈታት አለ። የዓለም አቀፍ ማህበረሰቡ ይህንኑ ነው እየደገመ ያለው። ቴንሽኑን ዲስክሌት አድርጉ፣ ቀንሱ፣ ጦርነት ይቁም፣ ወደ ውይይት ወደ ጠረጴዛ ቀረቡ ነው እያሉ እኛ ይህንኑ ደግፈን ነው ይወጣል። ይሄ ደግሞ ፍትሐዊ ሚዛናዊ የሆነ አካሄድ ነው። ዛሬ አሁን በዚህ ሰልፍ ላይ የኦሮሞ ተወላጆች፣ የወላይታ ተወላጆች፣ የከምባታ ተወላጆች፣ የሲዳማ ተወላጆች፣ ኤርትራውያን፣ የአማራ ተወላጆች ጭምር ተገኝተው እንትን እያሉ ነው ሀሳባቸውን እየገለጹ ይህ ውጊያ የጦርነት አያስፈልገንም። አብይ አህመድ የአማራ ተወላጆችን በመማገድ ነው ይህንን ጦርነት ለመግጠም እየሞከረ ያለው። እየሞተ ያለው አሁን ካየሁ በድንበር አካባቢ የትግራይና የጎንደር ህዝብ ነው። ይሄ የእኛ ሰላማዊ ሰልፍ ፍትሐዊ ያደርገዋል። ይህን ጦርነት መቆም አለበት ስንል የትግራይን ህዝብ ለመታደግ ወይም የአንድን ወገን ልክ ለማድረግ ሳይሆን አጠቃላይ ህዝባችን በጦርነት እንዳያልቅ የምናደርገው ጥረት ነው የሚሆነው ማለት ነው። ሁሉም ችግሮቻችን በጠረጴዛ ዙሪያ መፈታት አለባቸው። የዓለም አቀፉ ማህበረሰብም ይሄ ጦርነት አላስፈላጊ መሆኑን ተረድቶ ጫና በማድረግ በተለይ አብይ አህመድ እያደረገው ያለ የውጭ ኃይልን ጭምር በማካተት የአገር ክህደት በራስ ዜጋና በራስ ግዛት ላይ ጦርነት ማወጅ እጅግ ከዛም ባለፈ ከጦርነትም ባለፈ እሱ የሚለው ለአንድ ቡድን የህወሀት ምናምን ነው የሚለው። በትክክለኛ እየሆነ ያለው ግን የትግራይ ተወላጆች ኢትኒካሊ ፕሮፋይል እየተደረጉ በማንነታቸው ስልካቸው እየተከፈተ ሳይቀር መታወቂያቸው አምጡ እየተባለ የትግርኛ ስም ካለው እየተለዩ እየታደኑ እየታሰሩ ነው ያሉ። ይሄ ደግሞ ለፍትህ የቆመ ለዲሞክራሲ የቆመ አካል ለሰላም ፈላጊ ነው። ምክንያቱም ሰላም መሰረቱ እንደነገርኩ የሰላም መሰረቱ ፍትህና ዲሞክራሲ ነው። ለፍትህና ለዲሞክራሲ የሚታገል ማንኛውም አካል ሊቃወሙ የሚገባ ነው። የትግራይ ተወላጆች በማንነታቸው እየተለየ እየታሰሩ እየታደኑ ነው ያሉት በአሁኑ ሰዓት። አግባብ አይደለም። እንደ አገር ኢትዮጵያ እንድትቀጥል አያደርግም። የአካባቢው የቀጠናውም ሰላም አያረጋግጥም ለማለት ነው።
መቼም በጣም ያሳዝናል። በዚህ ዘመን በዚህ ጊዜ እንዲህ አይነት ጦርነት ውስጥ አገሪቱ መግባቷ እና ያሳዝናል። እንዲህ አይነት ደም መፍሰስ እዛች ሀገር ውስጥ እንደገና መከሰቱ ይሄ ለማንም የሚያሳዝን ነገር ነው። የትግራይ ዲሞክራሲያዊ ትብብር ፓርቲ ሊቀመንበር ዶክተር አረጋዊ በርሄ ዛሬ መግለጫ ሰጥተው ነበረ። ህወሓት የተሳሳተ መግለጫ ለህዝቡ እየሰጠ ነው፣ በትግራይ ህዝብ ላይ ነው ፌዴራል መንግስቱ እየዘመተ ያለው እያለ ነው፣ የትግራይ ህዝብ ጠላት ግን ህወሓት ነው ብለው መግለጫ ሰጥተው ነበር ዛሬ። እንግዲህ የትግራይ ሰው ናቸው፣ እሳቸው የሚመሩት ፓርቲ አባላትም የትግራይ ሰዎች ናቸው። ምንድን ነው እርስዎ ለዚህ የሚሉት?
እዚህ ላይ ለእውነት ሲባል ፍትህ፣ እውነትም ፍትህ ማግኘት ስላለባት ዶክተር አረጋዊ በርሄ የትግራይ ድርጅት ነው ያለኝ ይላሉ። የትግራይ ተወላጆች ድርጅት ነው ድርጅቴ ይላሉ። የትግራይ ተወላጆች ሲታሰሩና ግፍ ሲፈጸምባቸው አንድም መግለጫ አውጥቶ ይሄ ነገር ስህተት ነው የማይል ጦርነት እየተካሄደ ያለው በትግራይና በአማራ መካከል ቦታ እዛ ቦታም ህዝቡ እያለቀ ያለው የዛ አካባቢ ህዝብ መሆኑን የሚያውቅ ድርጅት ራሱን የትግራይ ነኝ ብሎ የሚጠራ ድርጅት በመጀመሪያ ደረጃ ማድረግ ያለበት በትግራይ ተወላጆች ላይ እየተፈጸመ ያለው ወከባ እንዲቆም፣ በትግራይና በአማራ መካከል ያልተፈለገ ደም መቃባት ስልጣን ለማራዘም ሲባል እየተደረገ ያለው እንዲቆም መጠየቅ ነበር የነበረባቸው። ነገር ግን ያላደረጉ እያደረጉ ያሉት የፌዴራል መንግስቱን መልካም ገጽታ የመገንባት ቅድም የገለጽከው ሚዛናዊነት እዚህ አታገኘውም ማለት ነው። ይገባኛል፣ ዶክተር አረጋዊ ስልጣን ተሰጥቷቸዋል፣ መኪና ተሰጥቷቸዋል። ይሄ በሚዲያ ላይ ቀርቦም ራሳቸው ያረጋገጡት ነው። የአብይ አህመድ መንግስት ብር እንደሰጣቸው፣ ቤት እንደሰጣቸው፣ መኪና እንደሰጣቸው ተናግረዋል። አሁን ደግሞ በቅርቡ ጊዜ የህዳሴ ምክር ቤት የሚባል ኃላፊ አድርጎ ሾሟቸዋል። ይህ በእንዲህ ባታ እኚህ ሰው ሚዛናዊ ሆነው ድጋፍ እያደረገላቸውን ያለ መሪና ስርዓት ይቃወማሉ፣ ትክክለኛ አቋም ይዛሉ የሚል እምነት የለኝም።
ለመሆኑ ስንት ትሆናላችሁ አሁን ሰልፍ የወጣችሁት አሉኝ አቶ አሉላ?
እጅግ በርካታ ሰው ነው ያለው። አሁን መንገዱ ራሱ ሞልቷል። ወደ ውጭ ጉዳይ የአሜሪካ ውጭ ጉዳይ የሚወስደው መንገድ እንዳለ ሞልቶ ተዘግቷል። በርካታ ሰው ነው የተገኘው። ከትግራይ ተወላጆች ውጭም የኦሮሞ፣ ወላይታ፣ የሲዳማ፣ ግንባታ ልጆች እኛ በቅርብ የምናውቃቸው ማለት ነው። የኤርትራ ተወላጆች ተገኝተዋል፣ ኢንክሉዲንግ የአማራ ተወላጆች። ይህንን ነንሰንስ የሆነ ጦርነት የማይፈልጉ የአማራ ተወላጆች ከትግራይ ህዝብ ጋር የተዋለዱ የተጋቡ በቤተሰባቸው ላይ የታወጀ ጦርነት አድርገው የወሰዱ እዚህ ተገኝተው እየተቃወሙ ነው ያለው።
አቶ አሉላ
ጥያቄያችሁ፣ ማን የማይጠላው ማን አለ? ዝም ብለን ስናስብ ጦርነት እኮ ማንም ሊቃወሙ የሚገባ ተግባር ነው።
አቶ አሉላ ጥያቄያችሁን ይቅርታ፣ ጥያቄያችሁን በጽሁፍ ያስገባችሁለት የምታስገቡበት አለ?
አዎ፣ ለአሜሪካ ለተለያዩ ተወካዮች ፖለቲከኞች ጽሁፍ አስገብተናል። አሁንም ዛሬ ለውጭ ጉዳይ መስሪያ ቤቱ ያዘጋጀነው ጽሁፍ አለ፣ ይገባል። የተለያዩ ማህበረሰብ ተወካዮች መግለጫ ይሰጣሉ። በጋራ ሆነን ጦርነት እንዲቆም በተለይ አሁን አብይ አህመድ ራሱ በትግርኛ ወጡ ትግራይን በአውሮፕላን ልደበድብ ነው፣ ይሄ በታሪክ ተሰምቶ ማያውቅ ነው፣ የራሱን ዜጋ በአውሮፕላን ልደበድብ ነው ብሎ መግለጫ የሚሰጥ መሪ፣ ይሄ በእውነቱ የጤነኝነት መታወክም ችግርም ሊኖር ስለሚችል የዓለም አቀፍ ማህበረሰብ ይህንን አውቆ ከረር ያለ ጫና እንዲፈጠር ነው እኛ የምንፈልገው። በግልጽ በአደባባይ ወጥቶ ህዝቡን በአውሮፕላን ደብድባለሁ ብሏል። ስለዚህ ይህንኑ ጭምር ማስረጃ ያካተተ ነው እያስገባን ያለ ነው።
አቶ አሉላ ሰለሞን፣ እስቲ ከሌሎች ወገኖችም ያሉ ሌሎች አስተያየቶችን ደግሞ አሰባስበን ይዘን እንመለሳለን። እናንተንም በሌሎችም አጋጣሚዎች ለውይይት ጋብዘን ሀሳቦቻችሁ እንድታንሸራሽሩ ለማድረግ እንሞክራለን። ለዛሬ ለሰጡኝ ጊዜ በጣም አመሰግናለሁ።
እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ።
ሰለሞን ከአቶ አሉላ ሰለሞን ጋር ያደረገውን ቃለ ምልልስ አላጠናቀቀም። ቃለ ምልልሱን ከዌብሳይታችንና ከማህበራዊ ገጾቻችን ያዳምጡ። ወደ ተከታዩ ዘገባ እንለፍ። የፌዴራሉ መንግስት በህወሓት ላይ የጀመረውን ዘመቻ የህወሓት አመራሮች በትግራይ ህዝብ ላይ እንደተወሰደ እርምጃ አድርገው የሚያስተላልፉትን ቅስቀሳ እንደሚቃወመው የትግራይ ዴሞክራሲያዊ ትብብር ገለጸ። ትብብሩ የትግራይ ህዝብ ጠላት ህወሓት ነው ብሏል። መስፍን አራጌ ዝርዝር አለው።
የትግራይ ዴሞክራሲያዊ ፓርቲ ሊቀመንበር ዶክተር አረጋይ በርሄ በትግራይ ዴሞክራሲያዊ ትብብር ስም ዛሬ በተሰጠው ጋዜጣዊ መግለጫ ላይ እንዳስታወቁት የህወሓት አመራሮች መንግስት እየወሰደ ያለውን እርምጃ በትግራይ ህዝብ ላይ የተደረገ ጦርነት አስመስለው የሚያደርጉት ቅስቀሳ ከእውነት የራቀ ነው ብለዋል።
ጦርነቱ የህዝቡ ጦርነት አይደለም፣ ህዝብን አይመለከትም። የጥቂቶች የህወሓት አመራር የፈጠሩት ጦርነት ነው። የትግራይ ህዝብ ጠላት የለውም። ጠላቱ እንዳውም እነሱ ናቸው። ጠላቱ እዛ ያሉ ከእሱ አብራክ የወጡ ግፈኞች፣ ጥቂት ስግብግብ ለስልጣንም በሀብትም ሲያካብቱ የነበሩ ህዝቡን ረስተው፣ እነዚህ ናቸው ጠላቶቹ። የትግራይ ህዝብ ሲሆን ታፍኖ ኖረዋል። በፍራንቻ በሴፍቲ ኔትወርክ በአምስት ለአንድ መዋቅር ታፍኖ የቆየ ህዝብ እንደመሆኑ መጠን አሁን ግን ራሳቸው በቀሰቀሱት ጦርነት ለእነሱ ምሽግ መሆን የለበትም። ህዝቡ የሰቆቃው የችግሩ የጎስቋላ ኑሮ ምክንያት የሆኑት የህወሓት አመራር እንዲበትናቸው ከመከላከያ ኃይሉ ጎን ተሰልፎ ወደ ፍርድ እንዲያቀርባቸው አሳስባለሁ።
በአንጻሩ ህጻናትን ሳይቀር የስልጣናቸውን እድሜ ለማራዘም ሰለባ አድርገዋቸዋል በማለት ይከሳሉ።
ህጻናት ግዜ መንገዱ የፈሱ 13-14 ዓመታቸው ትጥቅ አስይዞ እንደሚያሰር ማራቸው ግልጽ ነው። ይሄ ደግሞ በዓለም አቀፍ ህጎች ያስጠይቃል። ስለዚህ የሰብአዊ መብት የሆኑ ዓለም አቀፍ ተቋማት እንደ የተባበሩት መንግስታት ቻይልድ ሶልጀር ወይም ህፃን ወታደር የሚለውን ነገር አንስቶ እነዚህን ሰዎች እንዲጠይቃቸው አስፈላጊ ነው።
የእነሱ ልጆች፣ የእነሱ ቤተሰቦች፣ የእነሱ ሚስቶች ኦልሬዲ ወደ ውጭ ሀገር ተሻግረዋል። የመሪዎቹ ማለት ነው። የእነዚህ መሪዎች ውጭ አሻግረዋል። ስለዚህ ይሄ ሚሊሻ ኃይል፣ ይሄ ልዩ ኃይል የሚሞትበት ምክንያት ምንድን ነው? ምክንያት የለውም።
ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡ የፖለቲካ ምሁር በፖለቲካና በትግሉ እንቅስቃሴ ጉልህ ስፍራ የነበራቸው የተፎካካሪ ፓርቲ አመራሮች ሲደበደቡ፣ የፖለቲካ አማራጫቸው ለህዝብ እንዳይቀርብ ሲከለከሉና ሌሎች ተጽዕኖ ሲደረግባቸው ድምጻቸውን ለሌላው የህብረተሰብ ክፍል አለማሰማታቸው አሁን የተስተዋለው ችግር ቅርጽ እንዲይዝ በተወሰነ ደረጃ አስተዋጽኦ አድርገዋል ሲሉ ይወቅሳሉ። ዶክተር አረጋይ ግን በህወሓት አመራር የሚደረገው አፈናና ተጽዕኖ ይህን ለማድረግ እንዳላስቻላቸው ተናግረዋል።
ህወሓት ኢህአዴግ አምባገነን መንግስት 27 ዓመት ኢትዮጵያን ጭንግዶ ይዞ ማንም ተፎካካሪ ድርጅት እንዳይንቀሳቀስ እግሩ እግሩን እየመጣ እየገደለ እያሰረ እንደነበረ የታወቀ ነው። በትግራይ ውስጥ ደግሞ በዋሰ መልኩ ይንጸባረቅ ነበር እና መንቀሳቀስ አልቻለም ነበር። ትግራይ ውስጥ ሁልጊዜ እንደተደበደቡ፣ ድንጋይ እንደተወረወረብን፣ አባሎቻችን እንደታሰሩ ቤታቸው ሁሉ እስከ መፍረስ ድረስ ይደርስ ነበር። አሁንም ያው ነው። እስካሁን ድረስ ደግሞ አባሎቻችን አፍነ ወስደው ጋዜጣዊ መግለጫ እንዲሰጡም ያደርጋሉ። ድርጅቱ ፈርሰዋል እያሉ ያወራሉ። የማያደርጉት ነገር የለም። እንግዲህ በተፈጥሯቸው ዲሞክራሲያዊ መብትን መፎካከርን፣ ለህዝብ ቀርቦ ህዝብን አሳምኖ የህዝብ ድጋፍ አግኝቶ መኖርን አያውቁም። ስለዚህ ይሄ ችግር ስለነበረ እንደልባችን መንቀሳቀስ አልቻልንም።
ከተጽዕኖ የወጣ ህዝባዊ ፍላጎት በትግራይ ውስጥ እውን እንዲሆን ፍላጎት እንዳላቸው ያስረዱት ዶክተር አረጋይ ለዚህም ተፈጻሚነት እንደሚሰሩ አረጋግጠዋል።
ህዝቡ የራሱ እድል ራሱ ወሳኝ እንዲሆን መብቱ መከበር አለበት ነው የምንለው። ዝም ብለው ብቻ ድርጅቱና ህዝቡ አንድ ነው በሚል ፈሊጥ እዛው የለመዱበት ስልጣን ላይ አንሰራፍተው ሊኖሩ ነው የሚፈልጉት። ይሄ ደግሞ የማይሆን መሆኑን እኛ በስነ ሀሳብ ደረጃ የሚሆን ተግባራዊ በሆኑ ነገሮች እያስረዳን ህዝቡን እያነቃቃን እነዚህ አፋኞቹን ገንጥሎ እንዲጥል ትግል እያደረግን ነው።
የሚወሰደው ወታደራዊ እርምጃ ህዝቡን ጉዳት ላይ እንዳይጥልም አስፈላጊው ጥንቃቄ እንዲደረግ ለመንግስትና ለሰራዊቱ ጥሪ አስተላልፈዋል።
መንግስትም የህዝቡን ደህንነት እየተጠበቀ አደጋ እንዳይደርሰው፣ ምክንያቱም እነሱ አደጋ ቢሰው የመከላከያ ኃይል አደረሰ አደጋ ለማለት ወደኋላ ስለማይሉ ይህንን አውቆ ጥንቃቄ በተሞላበት እንቅስቃሴ አንድ ቦታ ክሊር ሲያደርግ በስተኋላ እየመጡ ችግር እንዳይፈጥሩ፣ ምክንያቱም አንዳንድ ቦታ የሰማነው ችግር ስለነበረ ይህንን ጥንቃቄ እንዲወሰድበት መንግስትም መከላከያ ኃይልም እንዲተባበር ከወዲሁ ማሳሰብ እወዳለሁ።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ፕሬዚዳንት ትራምፕ በአሜሪካ ፕሬዚዳንታዊው ምርጫ ይጭበረበራል የሚለው እምነታቸውን አሁንም
ገፍተውበታል። የአሜሪካ ድምጽ የምርጫው አሸናፊ መሆናቸውን የተነበዩ የቀድሞ ምክትል ፕሬዝዳንት ጆ ባይደን ደግሞ በዚህ ሳምንት የኮቪድ-19 ግብረ ኃይል እንደሚያቋቁሙ አስታውቋል። የቪኦኤ ዘጋቢ ሚሸል ኩዌን ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
ዩናይትድ ስቴትስ ከኖቬምበር 3ቱ ምርጫ በኋላ ሁለት ምስሎችን የምታነብ አገር ሆናለች። አሸናፊነታቸው የተተነበየላቸው የቀድሞ ምክትል ፕሬዝዳንት ጆ ባይደን የሽግግር ካቢኔያቸውን ማቋቋም እንደሚጀምሩ ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ደግሞ በአንዳንድ ክፍለ ግዛቶች የምርጫ ድምጾች አሁንም እየተቆጠሩ ስለሆነ ምርጫው ተጭበርብሯል በሚሉባቸው ግዛቶች መከራከሪያዎቻቸውን እንዲያቀርቡ እድል ሊሰጣቸው እንደሚገባ ይከራከራሉ። የሳውዝ ዳኮታዋ ገዢ ሪፐብሊካኗ ክርስቲና ኦም እንዲህ ይላሉ።
What I think is interesting is this declaration from some individuals saying
በጣም የሚገርመኝ ነገር አንዳንድ ሰዎች ባይደን ትልቅ ድል ያገኙ አድርገው መናገራቸው ይመስለኛል። ያ ግን ትክክል አልነበረም። ምክንያቱም አሁን ድረስ ውጤቱ ገና ያለየላቸው ብዙ ክፍለ ግዛቶች አሉ።
የዲሞክራቲክ ፓርቲ መሪዎች የሪፐብሊካን አቻዎቻቸው ለአገሪቱ መረጋጋት ሲባል የምርጫውን ውጤት እንዲቀበሉ ወይም ምርጫው ስለመጭበርበሩ ማስረጃዎቻቸውን እንዲያቀርቡ ይጠይቃሉ። የደለዌር ዲሞክራቲክ ፓርቲ ሴኔተር ክሪስ ኩን እንዲህ ብለዋል።
If Republicans are going to support President Trump in his
Republicanochu wutetul la lemekebel yangeragaru yallutun presidentu zimblo bequtta yetemollu yetweet melektochin bicha sayhon and yetechebete masrejja masayet inorbachual
ታሳቢው ፕሬዝዳንት እስከ ጥር 20 ድረስ ቢሮውን መረከብ የማይችል ቢሆንም የባይደን ቡድን ከወዲሁ የሽግግር ጊዜውን በመጀመር በኮሮና ቫይረስ የገጠመውን የጤና ቀውስ በሚመለከት ግብረ ኃይል እንደሚያቋቁም አስታውቋል። በዚህ መካከል ጥር 20 የሚካሄደው የባዓለ ሲመት ዝግጅት የቀጠለ ሲሆን ይህን አስመልክቶ የሚዙሪ ግዛት ሪፐብሊካን ሴኔተር ሮይ ብለንት ስለ ዝግጅቱ ይህን ተናግረዋል።
I'm confident we're going to see that. I expect to see both Vice President Biden
በፕሬዝደንቱ በአለሲ መስላይ ሁለቱንም የቀድሞ ምክትል ፕሬዝደንት ባይደንንና ፕሬዝደንት ትራምፕን አንድ ላይ ቆመው እንደማያቸው ተጠብቃለሁ። ቃለ መሐላውን የሚፈጽሙት ማናቸውም ቢሆኑ የሚያስተላልፈው መልእክት ግን በጣም ትልቅ ይመስለኛል።
የምርጫውን ውጤት በጉጉት ከመጠባበቅ በኋላ አሜሪካ ከተካረረው የፕሬዝደንታዊ ምርጫ ቀጥሎ ወደ ቀጣዩ ነገር ለመሸጋገር በዝግጅት ላይ ትገኛለች።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@vnews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። የትግራይ ህዝብ ከሀገር መከላከያ ሰራዊት ጎን እንዲቆም የአማራ ክልል ርዕሰ መስተዳድር አቶ አገኘው ተሻገር ጠየቁ። አዲሱ ተሿሚ የአማራ ክልልን ሰላም ለማስጠበቅ ተክተው እንደሚሰሩም ቃል ገብተዋል። ለከፍተኛ ኃላፊነት ወደ ፌዴራል መንግስት የተሸኙት የቀድሞ ርዕሰ መስተዳድር አቶ ተመስገን ጥሩነህ በበኩላቸው የስንብት ንግግር አድርገዋል። አስቴር ምስጋናው ዝርዝሩን ይዛለች።
ሰኔ 15 2011 ዓ.ም ምረት የተገደሉትን ዶክተር አንባቸው መኮንንን በመተካት የአማራ ክልል ፕሬዝዳንት ሆነው የተሾሙት አቶ ተመስገን ጥሩነህ ቆይታ አጭር የሚባል ነው። በዚህ አጭር ጊዜም ቢሆን የክልሉን ሰላምና የህዝቡን ደህንነት በማረጋጋት በኩል የሚታይ ስራ ሰርተዋል በሚል ተመስግነዋል። ትላንት በርሳቸው ቦታ የተተኩት አቶ አገኘው ተሻገር ይህንን ሐሳብ ካንጸባረቁ መካከል አንዱ ናቸው።
ወንድሞቻችን እንደቀበል
የመጀመሪያው የጸጥታ ቢሮ ኃላፊነት የተመደብኩት እኔ ነኝ። በዚህ ወቅት ያን ኃላፊነት መቀበል ምን ያህል ከባድ እንደሚሆን መገመት ይቻላል። ከሳምንታት በኋላ የክልላችን ርዕሰ መስተዳድር ሆኖ የተመደቡት አቶ ተመስገን ጥሩነህ ነበሩ። በዚህ ወቅት ይህን ኃላፊነትን መቀበል ምን ያህል ከባድ እንደሆነ ሁላችሁ መገመት ትችላላችሁ። ይሁን እንጂ ክቡር ርዕሰ መስተዳድራችን አቶ ተመስገን ጥሩነህ ቅድም የምክር ቤት አባላት እንዳቀረባችሁት በሰጡት አመራር በአሁኑ ጊዜ የጸጥታ መዋቅራችን የሚገዳደር ኃይል በክልሉ እንዳይኖር አድርገናል።
ትላንት ለአማራ ክልል ምክር ቤት የስራ መልቀቂያ ያስገቡት አቶ ተመስገን ጥሩነህ ሀገርን ለማዳን ጥሪ ወደ ፌዴራል መታጨታቸውን ነበር እንደ ምክንያት ያቀረቡት። ምክር ቤቱም የስራ መልቀቂያቸውን በመቀበል አቶ አገኘው ተሻገርን በመተካቸው ሾሟል። የአማራ ክልል ርዕሰ መስተዳደር በመሆን የተሾሙት አቶ አገኘው ተሻገር ትኩረት ሰጥተው የሚሰሩት የክልሉን ሰላም በማስጠበቅ ላይ እና ከክልሉ ውጭ የሚኖረውን የአማራ ብሔር ተወላጅ በመታደግ ላይ እንደሆነ ገልጸዋል።
በሚቀጥሉት ጊዜያት የክልላችን ሰላም አስተማማኝ እንዲሆንና ክልሉ ለኢንቨስትመንትና ቱሪዝም የተመቸ እንዲሆን አበክረን እንሰራለን። ለዚህ የክልሉን የጸጥታ ኃይል በሁለንተናዊ መልኩ ማጠናከር የትኩረት ማዕከላችን ይሆናል። የአማራ ሕዝብ ከሌሎች የኢትዮጵያ ወንድምና እህት ብሔር ብሔረሰቦች ጋር ተባብሮና ተዋዶ ኢትዮጵያ አገሬ ናት ብሎ የሚኖር ሕዝብ ነው። ባለፉት ሶስት አስርት ዓመታት በተሰራው ጸረ አማራ የጥላቻ ዘመቻ ምክንያት በሚኖርበት አካባቢ ለጥቃት ሰለባ እየሆነ ነው። ይህ ጉዳይ እጅግ አሳሳቢ ነው። ህዝባችን በማንነቱ ምክንያት በጨቃኞች ጥቃት እየደረሰበት ነው። በዚህም የተነሳ ከምንጩ ለማስወገድ እየሰራ እንገኛለን። በዚህ አጋጣሚ የአማራ ህዝብ በሚገኝባቸው በሁሉም ክልሎች አካባቢዎች ህዝቡን ተረጋግቶ የዕለት ተዕለት ኑሮውን እንዲኖር ለምትታገሉ የሀገራችን ብሔር ብሔረሰቦችና ህዝቦች የክልልና የተዋረድ አመራሮች እየከፈላችሁት ላለው ዋጋ በአማራ ክልል ህዝብ ስም ምስጋናዬ አቀርብላቸዋለሁ። ይህም የታሪካችን አካል ሆኖ ሲወሳ ይኖራልና
በኢንቨስትመንት፣ በወጣቶች የስራ እድል ፈጠራ፣ በግብርናና ቱሪዝም ላይ መስራትም አጀንዳቸው እንደሆነ ነው የገለጹት። አዲሱ ተሿሚ ሀገሪቱም ሆነ ክልሉ የገጠማቸውን ወቅታዊ ፈተና ለመወጣት በሚያካሄዱት እንቅስቃሴ እንዲያግዟቸው ለወጣቱ፣ ለተፎካካሪ ፓርቲዎች እንዲሁም ለአማራ ህዝብ ጥሪ አቅርበዋል። አቶ አገኘው የትግራይ ህዝብም ከሀገር መከላከያ ሰራዊት ጎን እንዲቆም ጥሪ አቅርበዋል።
ተከበርከው የትግራይ ህዝብ ባለፉት 20 ዓመታት ተንከባክበህ ወልደህ አሳድገህ የመሰረትከው የሀገር መከላከያ ሰራዊት ላይ በህገወጡ የትህነግ ቡድን ከጀርባው ተወግቷል። በአማራ ጠገዴ ወረዳዎች ወረዳችን ባላሰብነው ሁኔታ ወረራ ተፈጽሞብናል። ወረራውንም አክሽፈነው። ይህ ታሪካዊ የባንዳዎች እና የካህዲዎች ሴራ ተቃውመህ ከመከላከያ ሰራዊታችን ጎን በመሰለፍ ራስክንም ነፃ እንድታወጣ ጥሪያችንን እያስተላለፍ ያም ወንድም የሆነው የአማራ ህዝብ ከጎን ሆኖ የሚታገል መሆኑን ልናረጋግጠል እንወዳለን።
ተሰናባቹ ርዕሰ መስተዳደር አቶ ተመስገን ጥሩነህ ደግሞ ዋናው ጠላት መደምሰስ አለበት ሲሉ መልእክት አስተላልፈዋል።
በገንዘብም በተለያዩ እስካሁን በመንግስትነት ኃላፊነቱ የተማራቸውን የመጥፎ ትምህርቶች በሞር እና ከሀገራችን ባህል ያፈነገጠ ሌላ ቦታ የምናያቸውን የሽብር ተግባራት እየፈጸመ ነው። ዋናውን ጠላት ካልደመሰስ ካልመታ ካላንበረከክ በስተቀር ይህም ለማውገዝ አይደለም አመራር ሰው መሆን ብቻ ይበቃል።
አቶ ተመስገን የክልሉን ጸጥታ በማስከበር በኩል የተሳካ ውጤት ማስመዝገባቸውን የሚናገሩላቸው አሉ። ትላንት ደግሞ በጠቅላይ ሚኒስትር አብይ አህመድ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሆነው ተሾመዋል። ይህ በእንዲህ እንዳለ የአማራ ክልል ምክር ቤት 5ኛ ዙር 6ኛ ዓመት የስራ ዘመን 16ኛ መደበኛ ጉባኤው በወቅታዊ ሀገራዊና ክልላዊ የጸጥታና የደህንነት ጉዳዮች ላይ ውይይት አካሂዷል። ህወሓት ቀይ መስመሩን ማለፉን ተከትሎ መንግስት እየወሰደ ያለውን ህግ የማስከበር እርምጃ አጠናክሮ መቀጠል አለበት ብለዋል የምክር ቤቱ አባላት።
ማንነት እየተቆጠረ ዘር እየተቆጠረ ዘር የማጥፋት እርምጃ ነው እየተወሰደ ያለና ይሄ ማውገዝ ይገባዋል ምክር ቤቱ ብዬ አምናለሁ።
20 ዓመታት ያህል ሲከላከል የነበረው የመከላከያ ሰራዊት ላይ እርምጃ ወስዷል። በአማራ ክልል ልዩ ኃይልም ላይ ጥቃት ፈጽሟል። ይህን የመከላከል ስራ ተጠናክሮ ሊቀጥል ይገባዋል።
በሀገሪቱ የተለያዩ አካባቢዎች በተደጋጋሚ የአማራ ህዝብን የለየ የዘር ጥቃት በህወሓትና ግብረ አበሮቹ ስምሪት ሰጭነት ተፈጽሟል ያሉት የምክር ቤት አባላት መንግስት ሳይወድ ተገዶ የገባበትን የኃይል አማራጭ በማያዳግም መንገድ ማጠናቀቅ ይኖርበታል ሲሉም አክለዋል። ህግ የማስከበሩ እርምጃም የህዝብ እንደራሴዎችና የፌዴሬሽን ምክር ቤት በወሰኑት ውሳኔ መሰረት መጠናቀቅ አለበት ሲሉ አባላቱ አቋማቸውን ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ከባህር ዳር ወደ ደቡብ ክልል ስናልፍ የመከላከያ ሰራዊት አባላትን ጨምሮ የሽብር ጥቃት ለመፈጸም መሳሪያ የታጠቁ ግለሰቦች ከነመሳሪያቸው በቁጥጥር ስር መዋላቸውን የደቡብ ክልል ፖሊስ ኮሚሽን አስታወቀ። ኮሚሽኑ በክልሉ ቤንች ሸኮ ዞን ጉራ ፈርዳ ወረዳ ጥቃት ላይ እጃቸው አለበት ያላቸውን ከ100 በላይ ተጠርጣሪዎችን መያዙንም ገልጿል። የክልሉ ፖሊስ ኮሚሽን ኮሚሽነር ነብዩ ኢሳያስ የደቡብ ክልል ፖሊስ ኮሚሽን አባላትና የክልሉ ልዩ ኃይል አባላት በህዋት ቡድን በአገር መከላከያ ሰራዊት ላይ የተቃጣውን ጥቃት ተከትሎ መንግስት እየወሰደ ያለውን እርምጃ ለመደገፍ ተዘጋጅቶ አገራዊ ጥሪ እየተጠባበቀ መሆኑንም ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
የደቡብ ክልል ፖሊስ ኮሚሽን ኮሚሽነር ነብዩ ኢሳያስ ከህዋት ቡድን ተልእኮ ወስደው ክልሉን የጦርነት ቀጠና ለማድረግ ሲንቀሳቀሱ ነበር ያሏቸውን ግለሰቦች በቁጥጥር ስር ማዋላቸውን አስታውቀዋል።
ከህብረተሰቡ በሚደርሰን መረጃና ጥቆማ እንዲሁም በጸጥታ ኃይሉ በየጊዜው በሚደረገው ክትትል ባሳለፍነው 2 ሳምንት ብቻ 31 ክላሽንኮቭ መሳሪያ በቁጥጥር ስር ውሏል። 4 ኋላ ቀር መሳሪያ እና 7 የቱርክ ስሪት የሆኑ ሽጉጦች ከበርካታ ጥይቶች ጋር በቁጥጥር ስር ውለዋል።
ከአርባ ምንጭ ከተማ ወደ ጂንካ ከተማ ሲጓዙ የነበሩ የመከላከያ አባላትና ግብረአበሮቻቸው ጥቃት ለመፈጸም እንደደረዳቸው ከያዟቸው የጦር መሳሪያዎች ጋር መያዛቸውን ለክልሉ የቴሌቪዥን ጣቢያ በሰጡት መግለጫ አስረድተዋል።
በጂንካ ከተማ ላይ የጦር መሳሪያ አስተዳደርና ቁጥጥር አዋጅን በመተላለፍ ለእርስ በርስ እልቂት የሚውል 289 እጅግ በጣም ዘመናዊ የሆነ ቆንጨራ ከአርባ ምንጭ ወደ ጂንካ ከተማ ሲያስገቡ የነበሩ 3 ግለሰቦች በቁጥጥር ስር ውለዋል። እነዚህ ግለሰቦች አንደኛው የሀገር መከላከያ አባል የሆነ የ50 አለቃ ማዕረግ ያለው፣ አንደኛው ደግሞ ማዕረግ የሌለው ነገር ግን የመከላከያ አባል የሆነ፣ ሌላኛው ደግሞ ሲቪል የሆነ 3 ሆነው ነው ይህንን ይዘው ሲንቀሳቀሱ በቁጥጥር ስር የዋሉት።
ኮሚሽነሩ በዚህ መግለጫ እንዳሉት የደቡብ ክልል ፖሊስ ኮሚሽን የጸጥታ አባላትና የክልሉ ልዩ ኃይል በህወሓት ቡድን በአገር መከላከያ ሰራዊት ላይ የተቃጣውን ጥቃት ተከትሎ መንግስት ህግ ለማስከበር እየወሰደ ያለውን እርምጃ ለመደገፍ መዘጋጀቱንም ተናግሯል።
የክልላችን ፖሊስ ኮሚሽን አጠቃላይ ከህብረተሰቡ ጋር በመሆን ከወትሮ በተለየ መንገድ የአካባቢውን የክልሉን ሰላምና ጸጥታ ከማረጋገጥ አንጻር በቂ ዝግጅት ያደረገ መሆኑን፣ ከዚህ ውጪ ደግሞ በክልላችን የሚገኘው በተለይም ልዩ ኃይላችን ለሀገራዊ ተልዕኮ ዝግጁ ሆኖ በተጠንቀቅ ሆኖ ጥሪ እየተጠባበቀ የሚገኝ መሆኑን መግለጽ ፈልጋለሁ።
በሌላ በኩል ኮሚሽነር ነብዩ በደቡብ ክልል ቤንች ሸኮ ዞን ጉራ ፈርዳ ወረዳ የ31 ሲቪሎችን ህይወት በቀጠፈው ጥቃት እጃቸው አለ የተባሉ ከ100 በላይ ተጠርጣሪዎችን በቁጥጥር ስር ማዋላቸውን ገልጧል።
በተለይም ይህን ግጭት አስተባብረዋል፣ መርተዋል ተብሎ ይጠረጠሩ የነበሩና በተለይ ከሌላ አካባቢ ተልዕኮ ወስደው ወደዛ ስፍራ ተንቀሳቅሰው የነበሩ በዋናነት 5 አካላት፣ 1 መትረየስ እና 5 ክላሽ በድምሩ 6 መሳሪያ የያዙ ሰዎች ናቸው በዋናነት ይህን ጉዳይ መሩ የሚል መረጃ ደርሶ በተደረገው ክትትል እስካሁን 3 ከነ ጦር መሳሪያቸውና ከነ መሰል ጥይቱ በቁጥጥር ስር አውለናል። ድርጊቱን የፈጸሙት እነዚህ ብቻ ሳይሆኑ በርካታ ሰዎች በመሆናቸው በርካታ አካላት የተሳተፉበት በመሆኑ ጉዳዩን በመምራት በማስተባበር በቀጥታ በመሳተፍ እጃቸው ያለባቸው አካላትን በጥቅሉ ወደ 103 የሚሆኑ ሰዎችን በቁጥጥር ስር በማዋል ምርመራው እየተካሄደ ይገኛል። ከነዚህ ውስጥ 14 የሚሆኑት የዞንና የወረዳ አመራሮች ናቸው። 4 የፖሊስ አባላት አሉበት። 6 የመንግስት ሰራተኞች ይገኙበታል።
የክልሉ ህዝብ ለጥቃት ተጋላጭ መሆኑን በደንብ ተረድቶ ራሱን እንዲጠብቅ ማሳስበዋል። ባለፈው ሳምንት የብሔራዊ መረጃና ደህንነት አገልግሎት ደረስኩበት በማለት ያወጣው መረጃ እንደሚያሳየው በክልሉ በአርባ ምንጭ፣ በዲላ፣ በሀዲያ፣ በወላይታ፣ በሸካ፣ በሌሎች ከተሞችና አካባቢዎች የሽብር ጥቃት ለመፈጸም እንቅስቃሴ መኖሩን ገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ። Thank you.